The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 30 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና
ቆንጂት ታዬ ነን።
እስር ቤት ውስጥ በጣም ብዙ ስቃይ ነበረ። እንደውም እኛ ተይዘ የነበርነው ቦታ ምንም አናቅም ነበር። አይ ሲሆኑ ጄ ሲሆኑ ምን ይሆኑ አናቅም ነበር። መጨረሻ ላይ ነበረ ከውጭ ጉዳይ ሚኒስቴሩ ጋር ከተገናኘ በኋላ ነው መንግስት እጅ መኖመቻችን ራሱ ያወቅ ነው።
ዛሬ ከሊቢያ ወደ ኢትዮጵያ ከተመለሱት ኢትዮጵያውያን አንደኛው ከተናገሩት የተወሰደ ነው። በአብይ ርዕስ ዘገባ ይኖረናል። ለተጨማሪ አበይት ዜና ቆንጭት፣
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በኢራን የኒውክሌር መርሃ ግብር ላይ የመጨረሻ ስምምነት ለማዘጋጀት የሚደረገውን ጥረት ጨምሮ በበርካታ ጉዳዮች ላይ ለመምከር ከፋርስ ባህረ ሰላጤ ምክር ቤት ሚኒስትሮች ጋር ፈረንሳይ ውስጥ ስብሰባ ተቀምጠዋል። እንግሊዛውያን ትናንት ባደረጉት ምርጫ አብላጫውን መቀመጫ አሸንፎ የበላይነትን የተቆናጠጠው የወግ አጥባቂው ፓርቲ መሪ ጠቅላይ ሚኒስትር ዴቪድ ካምረን አዲስ መንግስት እንደሚመሰረቱ አስታወቁ የሚሉት አሉን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሊቢያ ውስጥ ተጠልፈው የነበሩ ኢትዮጵያውያንን ለማስለቀቅ የግብጽ መንግስት ላበረከተው አስተዋጽኦ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለግብጽ ፕሬዚደንት አብደል ፋታህ ኤልሲሲ ስልክ ደውለው ማመስገናቸውን አልአህራም የሚባለው የግብጽ ጋዜጣ በዌብሳይቱ ላይ ባወጣው ዘገባ አመልክቷል። እስላማዊ መንግስት ነኝ የሚለው የሽብር ቡድን በኢትዮጵያውያንና በሌሎችም ላይ የፈጸመውን ግድያ ተከትሎ የደህንነት ስጋት ላይ የወደቁት ተጨማሪ 30 ኢትዮጵያውያን ዛሬ አዲስ አበባ ገብተዋል። የግብጽና የሱዳን መንግስታት ለኢትዮጵያውያኑ መመለስ ከፍተኛ አስተዋጽኦ እያደረጉ መሆናቸው ተገልጿል። ዝርዝሩን ዘገባ ለአብይ ርዕስ ይዘነዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በኢራን የኒውክሌር መርሃ ግብር ላይ የመጨረሻ ስምምነት ለማዘጋጀት የሚደረገው ጥረትና የመንን ጨምሮ በበርካታ የአካባቢው ጉዳዮች ላይ ለመምከር ከፋርስ ባሕረ ሰላጤ የትብብር ምክር ቤት የውጭ ጉዳይ ሚኒስትሮች ጋር ፈረንሳይ ውስጥ ስብሰባ ተቀምጠዋል። የዛሬው ስብሰባ ትኩረት በሚመጣው ሳምንት ዋይት ሀውስ ቤተ መንግሥት ውስጥ ሊካሄድ የታሰበውን የፋርስ ባሕረ ሰላጤ ሀገሮች መሪዎች ስብሰባ ማመቻቸት መሆኑ ታውቋል። አንዳንድ የባሕረ ሰላጤው መንግስታት ከኢራን ጋር የሚገባ የኒውክሌር ስምምነት የአካባቢውን መረጋጋት ሊያውክ ይችላል በሚል ስጋታቸውን እየገለጹ ነው። እነዚሁ ሀገሮች ኢራን ድጋፍ ትሰጣቸዋለች የሚባሉት ሺዓ ሁቲዎች እየተዋጉ ያሉባትን የመንን ጨምሮ የቴህራን እጅ ተጽዕኖ አሳድሮባቸዋል ከሚሏቸው ሀገሮች ጋር የተያያዙ ስጋቶቻቸውንም ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር ትናንት ከሳዑዲ አቻቸው አደል አል ጁቤር ጋር በሆነው ጋዜጣዊ መግለጫ በሰጡበት ወቅት ወደ የመን ሰብአዊ እርዳታ ለማድረስ እንዲቻል ለአምስት ቀናት ተኩስ ማቆም በሚቻልበት ሁኔታ ላይ እየመከሩ መሆናቸውን ተናግረዋል።
እንግሊዛውያን ትናንት ሐሙስ ባካሄዱት የፓርላማ ምርጫ አብላጫ መቀመጫውን አሸንፎ ፍጹም የበላይነትን የተቆናጠጠው የወግ አጥባቂ ፓርቲው መሪ ጠቅላይ ሚኒስትር ዴቪድ ካምረን አዲስ መንግስት እንደሚመሰርቱ አስታውቀዋል። የትናንቱ ምርጫ ድል ለሚስተር ካምረን ተጨማሪ አምስት የስልጣን ዓመታትን የሚያጎናጽፋቸው ሲሆን ፓርቲያቸውም በባለ 650 መቀመጫው ፓርላማ የህግ መምሪያ ውስጥ ከ326 በላይ መቀመጫዎችን ተቆናጦ ፍጹም የበላይነትን አስይዞታል። የምርጫው ውጤት አንዳንድ የተቃዋሚ ፓርቲዎች መሪዎች ኃላፊነቶቻቸውን ለመልቀቅ እንዲወስኑ ያደረጋቸው ሲሆን ከመካከላቸውም የዋነኛው ተፎካካሪ የሌበር ፓርቲው መሪ ኤድ ሚሊባንድ ይገኙባቸዋል። ይገኙበታል። ያሸናፊው ሌበር ፓርቲ መሪ ጠቅላይ ሚኒስትር ዴቪድ ካምረን ድላቸውን እንዳረጋገጡ ወደ ንግስት ኤልዛቤት ገብተው እጅ የነሱና ሁኔታውንም ያሳወቁ ሲሆን ከግርማዊትነታቸው ጋር ካደረጉት ስብሰባ በኋላ ሀገራቸውን እንደ አንድ ሀገር እንደተባበረችው የንጉሠ ነገሥት ግዛት ዩናይትድ ኪንግደም እንደሚያስተዳድሩ ቃል ገብተዋል። ይቅርታ፣ ይህንን አረፍተ ነገር መድገም አለብኝ። የአሸናፊው ሌበር ፓርቲ ብዬ ነበረ። የአሸናፊው የኮንሰርቫቲቭ ወይም የወግ አጥባቂው ፓርቲ መሪ ጠቅላይ ሚኒስትር ዴቪድ ካምረን ድላቸውን እንዳረጋገጡ ወደ ንግስት ኤልዛቤት ገብተው ቤተ መንግስቱ እጅ መንሳታቸውንና ሁኔታውንም ያሳወቁ ሲሆን ከግርማዊትነታቸው ጋር ካደረጉት ስብሰባ በኋላ ሀገራቸውን እንደ አንድ ሀገር እንደተባበረችው የንጉሠ ነገሥት ግዛት ዩናይትድ ኪንግደም እንደሚያስተዳድሩ ቃል ገብተዋል። እንግሊዝ የአውሮፓ ህብረት አባል ሆና ትቀጥል ወይስ ከህብረቱ ትውጣ በሚል ጥያቄ ላይ ህዝባቸውን ለውሳኔ እንደሚጠሩም ካምረን አስታውቀዋል። ይህ ውሳኔ ህዝብ በመጪዎቹ 2 ዓመታት ውስጥ ሳይጠራ እንደማይቀር የሚዲያ ተንታኞች ግምታቸውን እየገለጹ ነው።
በተያያዘ ዜና የአውሮፓ ህብረት ከብሪታንያ ጋር በሚደረግ ውይይት የመዘዋወር ነጻነትን ጨምሮ ቁልፍ የሆኑ መሪዎቹ ለድርድር አይቀርቡም ሲል አስታውቀዋል። የአውሮፓ ኮሚሽን ፕሬዚደንት ዣን ክሎድ ዣንከር ቃል አቀባይ ዛሬ በሰጡት ቃል በውሉ ውስጥ የተጠቀሱት 4ቱ ነጻነቶች ለድርድር አይቀርቡም ምክንያቱም ለአውሮፓ ህብረት አስኳሉ ናቸውና በማለት አረጋግጠዋል። በአንጻሩ የአውሮፓ ህብረት ከአዲሱ የብሪታንያ መንግስት ጋር ገንቢ ስራ ለመስራት ዝግጁ ነን ሲል አስታውቋል።
አውሮፓና ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1945 ዓመተ ምህረት የናዚ ጀርመን ወታደሮች ትጥቃቸውን ፈተው በአህጉሪቱ ጦርነቱ ያበቃበት የአውሮፓ የድል ቀን ወይም ቪዴይ ሰባኛ ዓመት መታሰቢያን እያከበሩ ናቸው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለመታሰቢያው ሲባል ዛሬ ቀደም ብሎ በወጣ የቅዳሜ ሳምንታዊ ንግግራቸው በጦርነቱ ያገለገሉትን አርበኞች ዓለምን ያዳነው ትውልድ በማለት ገልጸው አመስግነዋቸዋል። አሜሪካውያን ለተዋጉላቸው ነጻነቶች ዛሬም በቁርጠኝነት ቃል እንዲገቡ ሲሉ ፕሬዚደንቱ ጥሪ አሰምተዋል።
ዩናይትድ ስቴትስ ባለፈው ወር ባካሄደችው የአየር ጥቃት አንድ ከፍተኛ መሪ ተገድሎብኛል ሲል የየመኑ የአልቃይዳ ቅርንጫፍ ቡድን ተናገረ። ዩናይትድ ስቴትስ ሙካላ በሚባል የየመን የወደብ ከተማ ላይ ባደረሰችው ጥቃት አሊ አል አንሲን የመጀመሪያ ወንድ ልጁንና ሌሎች በርካታ ተዋጊዎች ተገድለዋል ሲል የየመኑ አልቃይዳ ማስታወቁን ሲአይቲኢ የሚባለው የስለላ ቡድን አመልክቷል። አንሲ ባለፈው ጥር ፈረንሳይ ዋና ከተማ ፓሪስ በሻርሊ ኤብዶ መጽሔት ዝግጅት ቢሮ ላይ ለደረሰው ጥቃት የአረቡ ሰላጤ አልቃይዳን ወክሎ ኃላፊነት የወሰደው ነው። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር በአንድ ገለጻ ላይ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር በአንድ ገለጻ ላይ የአልቃይዳው መሪ ተገድሏል ባለው ዜና ዙሪያ አስተያየት ለመስጠት አልፈቀዱም። በዚህ ጉዳይ ላይ በተለይ ደግሞ እዚህ መድረክ ላይ አንናገርም፣ ኤኪውኤፒን ወይም ደግሞ አልቃይዳ በአረቢያው ልሳነ ምድር የየመኑን አልቃይዳ ቡድን ወጥረን ማሳደዳችንን ግን እንቀጥላለን ማለታቸው ተጠቅሷል። ዩናይትድ ስቴትስ ግን የመን ውስጥ የሚንቀሳቀሱ የአልቃይዳ አሸባሪዎች ላይ በተደጋጋሚ የድሮን ጥቃት ስታካሄድ የቆየች ሲሆን ባለፈው ወር ሁጤዎቹ አማጽያን እየተጠናከሩ በመጡበት ወቅት የመን ከሚገኘው የአየር ኃይል ሰፈሯ ለቃለች።
በመጨረሻም እስላማዊ ጽንፈኞች ፖሊሶችና የጦር ሰራዊት ወታደሮችን ኢላማ ያደረጉ ጥቃቶችን ሊያደርሱ ይችላሉ የሚለውን የፌዴራሉ ምርመራ ቢሮ ኤፍቢአይ ስጋቱን በገለጸ ማግስት የዩናይትድ ስቴትስ የጦር ኃይል በሀገሪቱ ዙሪያ ባሉ የጦር ሰፈሮች ሁሉ ጥበቃውን ከፍ አድርጓል። የጥበቃው ደረጃ ከፍ እንዲል ያዘዙት የዩናይትድ ስቴትስ የሰሜናዊ እዙ አዛዥ አድሚራል ዊሊያም ጎርትኒ ናቸው። ትናንት የኤፍቢአይ ዲሬክተር ጄምስ ኮሚ የእስልምና መንግስት ብሎ ራሱን የሚጠራው ቡድን አይሲስ ዩናይትድ ስቴትስ ውስጥ በሺዎች የተቆጠሩ በኢንተርኔት ተከታዮች ሳይኖሩት አይቀሩም ሲሉ መናገራቸው ተጠቅሷል። አሸባሪው ቡድን ዩናይትድ ስቴትስ ላይ ጥቃት ለማድረስ ሊመለመላቸው የሚቀርባቸው ወይም ደግሞ መመሪያ የሚሰጣቸው በመቶዎች ወይም በሺዎች የተቆጠሩ ሰዎች በሀገሪቱ ዙሪያ ሊኖሩ ይችላሉ ሲሉ የተናገሩት የኤፍቢአይ ዲሬክተር አጠቃላይ ስጋታችን ታዲያ አይስል የሚያነጣጥረው በጦር ኃይሉና በሕግ አስከባሪዎች ላይ ነው የሚል ነው ሲሉ ማስረዳታቸው ታውቋል።
ሰሜን ፓኪስታን ውስጥ ሄሊኮፕተር ተከስክሶ ቢያንስ 7 ሰው ሞተ። ከሞቱት መካከል በፓኪስታን የፊሊፒንስና የኖርዌይ አምባሳደሮችና የማሌዥያና የኢንዶኔዥያ አምባሳደሮች ባለቤቶች ያሉባቸው መሆኑ ታውቋል። ከአደጋው በተለያየ ደረጃ ተጎድተው በሕይወት ከተረፉት መካከል የፖላንድና የሆላንድ አምባሳደሮች ያሉባቸው። ሄሊኮፕተሩን መትቼ ጣልኩኔ ነኝ ሲል የፓኪስታን ታሊባን ኃላፊነት ወስዶ የጥቃቱ ኢላማ የነበሩት የሀገሪቱ ጠቅላይ ሚኒስትር ናዋዝ ሸሪፍ እንደነበሩ አመልክቷል። ሆኖም የፓኪስታን የመከላከያ ሚኒስትር ከአዋጅ አሲፍ አደጋው የደረሰው ሙሉ በሙሉ በቴክኒክ እክል ምክንያት እንጂ በአሸባሪ ጥቃት አይደለም ማለታቸውን የመንግስቱ ቴሌቪዥን ዘግቧል። የዜናው ሰዓት አበቃ።
ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 30 ምሽት ፕሮግራማችን ነው።
የተቃዋሚ ኃይሎች የኩርፊያ ፖለቲካ የሚያራምዱ ስለሆነ ይህ የኩርፊያ ፖለቲካ ማረጋጋት ስላልቻለ ወጣቱን ኃይል ወደ ውጭ እንዲሄድ ያደርገዋል።
እኔ እንደሚመስለኝ አንደኛ ይሄ ግዙፍ የሆነ ችግር ሊቀረፍ የሚችለው ሁሉን አሳታፊ የሆነ መንግስት ሲቋቋም ብቻ ነው። ስለዚህ ዝም ብሎ በተቃዋሚ ፓርቲዎች ችግሩ የነሱ ነው የሚለው የሚያዋጣ አይመስለኝም።
የቀደሙት አቶ ደስታ አላቦርሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር አክሎግ ቢራራ ናቸው። እስከ ህልፈት ሊያበቃ በሚችል እጅግ የከፋ አደጋ ከፊት ተደቅኖም ቁጥሩ እጅግ የበዛ ወጣት ከሀገር ለምን ይኮበልላል በሚል ርዕስ በተካሄደው ክርክር አማራጭ መፍትሄ ያሉትን ከሰጡበት አስተያየት የተወሰደ ነው ሁለቱም የሰማችሁት። በሁለተኛው አጋማሽ ሞቅ ባለ ክርክር በእሰጥ አገባ ጠብቋቸው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሊቢያ ውስጥ ተጠልፈው የነበሩ ኢትዮጵያውያንን ለማስለቀቅ የግብጽ መንግስት ላበረከተው አስተዋጽኦ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለግብጽ ፕሬዚደንት አብደልፋታ ኤልሲሲ ስልክ ደውለው ማመስገናቸውን አላህራም የሚባለው የግብጽ ጋዜጣ በዌብሳይቱ ላይ ባወጣው ዘገባ አመልክቷል። እስላማዊ መንግስት ነኝ የሚለው የሽብር ቡድን በኢትዮጵያውያንና በሌሎችም ላይ የፈጸመውን ግድያ ተከትሎ የደህንነት ስጋት ላይ የወደቁት ተጨማሪ 30 ኢትዮጵያውያን ዛሬ አዲስ አበባ ገብተዋል። የግብጽና የሱዳን መንግስታት ለኢትዮጵያውያኑ መመለስ ከፍተኛ አስተዋጽኦ እያደረጉ መሆናቸው ተገልጿል። አዲስ አበባ ከሚገኘው ዘጋቢያችን ከእስክንድር ፍሬው ተጨማሪ ዝርዝር ዘገባውን እንስማ።
በውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም አቀባበል የተደረገላቸው ከሊቢያ ተመላሽ ኢትዮጵያውያን ቦሌ ዓለም አቀፍ አውሮፕላን ማረፊያ የደረሱት በዛሬው ዕለት ነው። ከሊቢያ በመመለስ ሁለተኛ የሆነው ይህ ቡድን 30 ኢትዮጵያውያንን ያካተተ መሆኑም ተገልጿል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስተያየታቸውን የሰጡ አንዳንድ ተመላሾች በእስር ላይ በነበሩበት ወቅት በከፍተኛ ስጋት ውስጥ መቆየታቸውን አስረድተዋል።
እስር ቤት ውስጥ በጣም ብዙ ስቃይ ነበረ። እንደውም እኛ ተይዘ የነበርነው ቦታ ምንም አናቅም ነበር። አይ ሲሆኑ ጄ ሲሆኑ ምን ይሆኑ አናቅም ነበር። መጨረሻ ላይ ነበረ ከውጭ ጉዳይ ሚኒስቴሩ ጋር ከተገናኘ በኋላ ነው መንግስት እጅ መኖመቻችን ራሱ ያወቅ ነው።
እነዚህ ኢትዮጵያውያን ለሀገራቸው ምድር የበቁት የግብጽ የሱዳንና የሊቢያ መንግስታት ባደረጉት እገዛ ጭምር መሆኑን የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ተናግረዋል።
በዚህ ኦፕሬሽን ቅድም እንዳልኩት የግብጽ የሱዳን የሊቢያ መንግስታት አግዘውናል።
ዛሬ አዲስ አበባ የደረሱት እነዚህ ኢትዮጵያውያን ከሊቢያ ካይሮ የገቡት በትናንትና ዕለት ነበር። ለነዚህ ዜጎች በሰላም መመለስ ከአጋር መንግስታት የተደረገው እገዛ ከፍተኛ እንደነበር በግብጽ የኢትዮጵያ ባለሙሉ ስልጣን አምባሳደር መሐሙድ ድሪር ትናንት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቃለ ምልልስ አስታውቀዋል።
በዋናነት እነዚህ ካይሮ የገቡ ኢትዮጵያውያን ኮይሲያ በሚባል ቦታ በእስር ላይ የነበሩ አብዛኞቹ ማለት ነው እና ከዛ አካባቢ የኢትዮጵያ መንግስት ከሊቢያ ወገን ጋር በመነጋገር ለጸጥታቸው ወደ ተሻለ ወደ አልበይዳ አካባቢ እንዲነቀሉ ተደርጎ ወደ አልበይዳ ከቆዩ በኋላ በከፍተኛ ደረጃ የኢትዮጵያ መንግስት ከጅምሩ እስካሁን ድረስ በሰላም እስከሚመለሱበት ወቅት ድረስ ከሁለቱም ወገኖች ማለትም ከሊቢያም እንደዚሁም ከግብጽ ወገንም በመመካከር የአንዲት ዲፕሎማት ደግሞ ከሊቢያ ወገን በመምጣት በዚህ ጥረት ውስጥ ከፍተኛ እልህ አስጨራሽ በሆነ ጥረት ውስጥ በሰላም ወደ ግብጽ ገብተዋል። እንግዲህ እነዚህ ዜጎች
ከትናንት በስቲያ የመጡትን 11 ዜጎች ጨምሮ እስካሁን ከሊቢያ ወደ ሀገራቸው የተመለሱት ኢትዮጵያውያን 41 ናቸው። ከትናንት በስቲያ የገቡት ኢትዮጵያውያን ቁጥር 20 እንደሆነ ትናንት የተላለፈው ዘገባ 11 በሚል እንዲስተካከልም ከይቅርታ ጋር እንጠይቃለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው። ክቡራትና ክቡራን እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የግል መዋለ ንዋይ አፍሳሾች ለረጅም ዓመታት በሁከትና ወንጀል ቅርሶች በተሰቃዩ አንዳንድ የጆሃንስበርግ ከተማ አካባቢዎች ሕይወት ለመዝራት እየተንቀሳቀሱ ናቸው። ከተማይቱ ውስጥ በሰማይ ጠቀስነቱ የሚታወቀው ዝነኛው ፖንቴ ባንድ ወቅት አቧራ ለብሶና ሸረሪት አድርቶበት ቆሞ የቀረ ኦና ህንፃ ነበረ። ዛሬ ግን ሁኔታዎች ተለውጠው እዚያ ህንፃ ውስጥ ለመኖር የሚፈልገው ተመዝግቦ ክፍት ቦታ እስኪገኝ እየጠበቀ ሲንቃቃ ነው የሚቆየው ይላል ቀጣዩ ዘገባ። ጂሊያን ኦርከር የዘገበው ነው። ሰለሞን ክፍሌ ይዞታል።
የጆሃንስበርግ መሃል ከተማ ለወርቅ ማዕድን ቁፋሮ ጥድፊያ በነበረበት በ1880ዎቹ ዓመታት የከፍተኛ ከበርቴዎች ዋና መኖሪያ ስፍራ ነበር። በ1970ዎቹ ዓመታት በከተማይቱ ሁከት ከተቀሰቀሰ፣ የወንጀል ተግባሮች ከተስፋፉና የጸረ አፓርቴድ ዓመጾች ከተቀጣጠሉ በኋላ ግን መካከለኛ ገቢ የነበራቸው ነጮች ንግዶቻቸውን ይዘው ወደ ሰሜኑ ግዛት አቀኑ። ድሆቹ መጤዎች ደግሞ እነዚያ አካባቢውን ለቀው ሲሄዱላቸው ጥለዋቸው በሄዱት ሕንፃዎች ውስጥ ገብተው መኖር ጀመሩ። የጆሃንስበርግ መሃል ከተማ በከፊል ግሬይ ዞን እየተባለ የሚጠራ ከመንግሥቱ አስተዳደራዊ ሥልጣን ውጭ ሆነ። ዛሬ የግል መዋለ ንዋይ አፍሳሾች ቀስ በቀስ እየገቡ ያን በአንድ ወቅት በሁከት በአደንዛዥ እጽ ንግድ ልውውጥና በቁሻሻነቱ አጸያፊነት የሚታወቅ አካባቢ ነፍስ እየዘሩበት ነው። ለረጅም ዓመታት እንክብካቤ ሳይደረግላቸው በመቅረቱ የፈራረሱና የተጎዱ ሕንፃዎችን እያደሱ ከተማዋን በመለወጥ ላይ ይገኛሉ። ፕሮፐርቲዊቲ የተባለው የንግድ ልማት ኩባንያ ዋና ሥራ ኃላፊ ጆናተን ሊብማን ከግል መዋለ ንዋይ አፍሳሾች አንዱ ናቸው። በኢንዱስትሪ ዝቃጮች በተበከለው በከተማይቱ ዋና የንግድ ማዕከል በማቦኔንግ ክፍለ ከተማ አቅራቢያ ጥሩ የሥራ ዕድል አለ ሲሉ ዐይናቸውን ጥለውበታል። ከተማይቱ አንድ የጎደላት ነገር እንዳለ ተሰማኝ፣ ያም ከማዕከላዊ የንግድ መናኸሪያነቷ ጋር ምንም አይነት ትክክለኛ ግንኙነት አለመኖሩ ነው ሲሉም ጆናታን ሊብማን አስረዱ። እናም በ2009 ዓ ም እንደ አውሮፓውያን ዘመን አቆጣጠር መሆኑን 5 ያህል የዛጉና ብልሽትሽት ብለው ያገኟቸውን መጋዘኖች በዘመናዊ መልክ አድሰው ወደ ኪነት ማዕከልነት ቀየሯቸው። ወደ ምን እንደ ቀየሯቸው ታውቃላችሁ? ወደ ፋሽን ትርኢቶች ማሳያነት። በየሳምንቱ እሁድ የኪነት አስተዋጽኦዎችን እንደ ቅብ ምስሎችን የመሳሰሉ መሸጫነት፣ ለመጠጥ እንደ ቢራ ማቅረቢያነትና በዘመኑ ተወዳጅ የልብስ አይነቶችን መነገጃ ነበር ያደረጓቸው። በዛም ብዙ በጣም ብዙ ሰዎችን መሳብ ቻሉ። ፕሮፐርቲዩቲ ዛሬ 50 የሚሆኑ የቀድሞ የንግድ ሕንፃዎችን በባለቤትነት ይዞ ከእነዚያ ውስጥ 20ውን አልምቷል። የሚስተር ሊብማን የቅርብ ጊዜ ጥረት ጥሩ ከፍሏቸዋል። ያም ሆልማርክ ሃውስ እየተባለ የሚጠራውን ባለ 17 ፎቅ ሕንፃ ፕላን የከለሱትንና በከፍተኛ ደረጃ ዕውቅና ያገኙትን መሐንዲስ ዴቪድ አጃይን መሳብ መቻሉ ነው። ሆልማርክ ሕንፃ በአንድ ወቅት በተከበሩ የአልማዝ ድንጋይ ንግድ ሥራ የተሰማሩ ከበርቴዎችን ያስተናግድ እንደነበር ይታወቃል። ቆሞ ቀሩ ህንጻ እድሳት ተደርጎለት በተመረቀ ሁለት ወራት ባነሱት ግዚያት ውስጥ ከተቅላላ ክፍሎቹ 2/3 ያህሉ ተሸጠው አልቀዋል። ከአፓርታማዎቹ ላይ ሆነው የከተማይቱን ውበት ማድነቅ ይችላሉ። ሰፋፊዎቹ ክፍሎች ደግሞ $300,000 ይሸጣሉ። የፕሮፐርቲቲ ኩባንያ የሽያጭ ክፍሉ ኃላፊ ኒል ማካሮል ሲናገሩ እርሳቸውም ያንዱ አፓርታማ ባለቤት ናቸው ሲናገሩ ከ2009 ዓመተ ምህረት በኋላ ዋጋው በእጥፍ አድጓል ብለዋል።
When I was younger you just didn't used to come in here and Joburg was like a swear word. Joburg's becoming a very
ወጣት በነበርኩበት ጊዜ ወደዚህ መጥቼ አላቅም። ያኔ ደግሞ ጆሃንስበርግ ከተማ እንደ ብርቅ ነበር የምትታየው። ወደ ጆሃንስበርግ ከተማ መሄድ የሚያኮራ ነገር ነበር። ማለንዋይ ከመመደብ ጋር ከተያዘ በግልጽ የሚስብ ነው። የሚስበው ግን ወጣቶችንና አቅሙን ያላቸውን ሰዎች ብቻ ነው።
በከተማ ፕላናው ጭነት የተሰማሩት ታንያ ዛክ እንደሚያስረዱት ደግሞ ዛሬ አነስተኛና መካከለኛ ገቢ ያላቸው ሰዎች ቤት የመግዛት ፍላጎት በጣም ከፍተኛ ነው።
It's a segment that's not provided for elsewhere. Generally that segment falls into what's called the gap market.
በሌላ አካባቢ የማይገኝ ድል ነው በዚህ ያለው። እነዚህ የማህበረሰብ ክፍሎች አንደኛ ብዙ ገቢ ስለሚያገኙ ከመንግስት ድጎማ ይደረግላቸውም እንደገና ደግሞ ከባንክ ብድር ለማግኘት የሚያስችላቸው ተመጣጣኝ ገቢ የላቸውም። በጣም ብዙ ጥያቄ በመቅረቡ ፈቃደኛ የሆነው የመዋለ ንዋይ መዳቢዎች ገብተው በአንድ ወቅት ቆመው የቀሩ ብልሹ ህንጻዎችን ያደሱ የቤት ሸማቹን ፍላጎት ለማሟላት ጥረት ይዘዋል ነበር ያሉት ታንያ ዛክ። የጆሃንስበርግን መሃል ከተማ አንዳንድ አካባቢ በዚህ መልክ የመቀየሩ ጥረት ግን ተቃውሞ ሳይደርስበት አልቀረም። ከሁለት ወራት በፊት በአንድ አሮጌ ህንጻ ውስጥ ኖሩ የነበሩ ድሆች እንዲለቁ በመደረጋቸው ተቃውሞ ተነስቷል። ቁጣቸውንም ይዘው ወደ አቅራቢያው ወደሚገኘው ማቦንግ ክፍለ ከተማ ጽፈት ቤት ነበር የሄዱት። ተቃዋሚዎቹ በወቅቱ ያሰሙት ዋና ቁም ነገርም በደቡብ አፍሪካ በአሁኑ ጊዜ እኩልነት የለም የሚለውን ነው። ማቦንግ ውስጥ ካሉ አንጸባራቂ አፓርታማዎች የጥቂት ደቂቃዎች ጉዞ በኋላ ቤተለሾች በኃይል ገብተው ያዟቸው ህንጻዎች ውስጣቸው ከመቆሸሹ የተነሳ ለጤና ቀውስ ሊሆን እንደሚችል ይታያል። እየተገደዱ የሚከፍሉት ኪራይም ከአቅማቸው ጋር ሲነጻጸር ፍጹም ተመጣጣኝ አይደለም። ይህ ንጽጽር በዓለም እኩልነት በከፍተኛ ደረጃ በተዛባባቸው ሀገሮች አንዷ በሆነችው በደቡብ አፍሪካ በግልጽ እንደሚታይ ያረጋግጣል።
ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የአፍሪካ አገሮች የጤና ጥበቃ ይዞታን ለማጠናከር ከፍተኛ መዋዕለ ንዋይ እንዲያፈሱ የዓለም የጤና ድርጅት WHO ጥሪ አቅርቧል። የድርጅቱ የአፍሪካ ዳይሬክተር ዶክተር ማትሺዲሶ ሞዬቲ እንደተናገሩት ለሴቶች ለሕፃናትና ለጎልማሶች የተያዘው የ2015 ዓመተ ምህረት በአውሮፓ አቆጣጠር የዚህ የያዝነው ዓመት ማለት ነው ዓለም አቀፍ የጤና ስትራቴጂ ብዙ ሚሊዮን ሕዝብ ለሚጨርሱ ተላላፊና ወረርሽኝ በሽታዎች የሰፋ ትኩረት የሚሰጥ ይሆናል። ቱሶ ኩማሎ ከጆሃንስበርግ ለቪኦኤ ያደረሰን ዘገባ አለ፣ አዲሱ አበባ ያቀርበዋል።
የአፍሪካ አገሮች ጆሃንስበርግ ውስጥ ያካሄዱት ክልላዊ የጤና ምክክር ጉባኤ እንዳበቃ ዲሬክተር ማትሺዲሶ ሞኤቲ ለጋዜጠኞች ሲናገሩ ዓለም አቀፉ የ2015 የጤና ስትራቴጂ በ2030 ዓ ም ጤና ለሁሉም የሚለውን ጠንካራ የጤና መርህ ማዕከል ያደረገ ስርዓት ነው ብለዋል። የዚህ ስትራቴጂ ንድፈ ሐሳብ የሴቶችንና የሕፃናትን ጤንነት በማሻሻል እቅድ ላይ ትኩረት ሰጥቶ ጥራት ያለው የጤና ጥበቃ አገልግሎትን በከተማም ሆነ በገጠሩ አካባቢ ማስፋፋት መሆኑም ተገልጧል። ዶክተር ሞይቲ አክለውም ጠንካራ የጤና ጥበቃ አገልግሎት መዘርጋት በብዙ አፍሪካውያን ላይ የተጋረጠውን የጤና ችግር ለማስወገድ ቁልፍ መፍትሄ እንደሆነ ተናግረዋል።
If we put in place very strong health systems, then you don't need to have an infrastructure for HIV on its own.
በጣም ጠንካራ የጤና ጥበቃ አገልግሎት ከመሰረትን ለኤችአይቪ ወይም ደግሞ በወሊድ ምክንያት የሚመጣ ሞትን ለመቀነስ ሲባል ብቻ የተለዩ መዋቅሮች እንዲኖሩን አያስፈልግም። ጥሩና ውጤታማ የጤና ጥበቃ አገልግሎት ከመሰረት በተወሰነ የኃይል ምንጭ የተሻለ ነገር መስራት እንችል ይመስለኛል በበኩሌ።
ይሁንና እንደ ጋናና ሩዋንዳ የመሳሰሉ በርካታ የአፍሪካ አገሮች በብሔራዊ የጤና አገልግሎት የዋስትና እቅዶችን በማቋቋም ውጤታማ እርምጃ እያሳዩ መሆናቸውን ዶክተር ሞይቲ አመልክተዋል።
ደቡብ አፍሪካንም በዚሁ በተሻሻለ የጤና አገልግሎት ይዞታ አንጻር አመስግነዋል ዲሬክተሯ።
If you look at the indicators for South Africa compared to other countries in the region, in many cases of
ደቡብ አፍሪካ ያስመዘገበችውን ውጤት በአህጉሪቱ ካሉት ሌሎች ሀገሮች ጋር ብታስተያዩ በአንጻራዊ መልኩ የደቡብ አፍሪካ የተሻለ ሆኖ ይገኛል። ከዚህ ቀደም በቂ ትኩረት የማይሰጣቸው ክፍሎችን ይዞታ እንኳን ብናይ አሁንም ከሌሎች ሀገሮች የተሻለው የደቡብ አፍሪካው ነው።
ሮብን ጎርና የእናቶች አዲስ የሚወለዱ ህፃናት ጤና አጋርነት ዲሬክተር ናቸው። የ2015 ዓለም አቀፍ የጤና ስትራቴጂ በተለያዩ ሁኔታዎች በወሊድ ምክንያት የሚመጣውን ሞት ለማስቀረት ትግል ላይ ለሚገኙ ሀገሮች ጠቃሚ መመሪያ ይሆናል ይላሉ።
The future is bright if we can get the right global strategy. The goals of this global strategy are survive, thrive and transform.
ትክክለኛውን ዓለም አቀፍ ስትራቴጂ ከያዝን መጪው ዘመን ብሩህ ይሆናል። የዚህ ዓለም አቀፍ ስትራቴጂ ግቦች መኖር፣ መበልጸግና መለወጥ ናቸው። ማየት የምንፈልገው ሊወገድ የሚችል በወሊድ ምክንያት የሚመጣ ሞት በ2030 እንዳይኖር ነው። ይህን ካሳካን የህፃናት ሞት አይኖርም ማለት ነው። በወሊድ ምክንያት የእናቶች ሞት አይኖርም ማለት ነው። ሊወገዱ የሚችሉ ችግሮች ሁሉ ይወገዳሉ ማለት ነው።
እንደ አውሮፓ አቆጣጠር ባለፈው 2013 ዓመተ ምህረት አፍሪካ ውስጥ እድሜያቸው ከ5 ዓመት በታች የሆኑ 6.3 ሚሊዮን ህጻናት በሳምባ ምች፣ በተቅማጥና በወባ በሽታ መሞታቸው ተዘግቧል። በዚህ ዓመት መጀመሪያ ገደማ በዓለም ጤና ድርጅት WHO የአፍሪካ ህጉር ዲሬክተር ሆነው የተሾሙት ዶክተር ሞይቲ ዋናና ቀዳሚ ተግባራቸው የአፍሪካ አገሮች ለጤና አገልግሎት በቂ የኃይል ምንጭ እንዲመድቡና የሰለጠነ የሰው ኃይል እንዲመድቡ ማበረታታት እንደሆነ ተናግረዋል።
ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ እንለፍ። ኡጋንዳን በሚያዋስነው የኮንጎ ቤኒ ግዛት ሁለት ወታደሮቹ በሽምቅ ተዋጊዎች የተገደሉበትና ሌሎች 13 የቆሰሉበት በዲሞክራሲያዊት የኮንጎ ሪፑብሊክ የተሰማራው የተባበሩት መንግስታት ሰላም አስከባሪ ኃይል ለኮንጎ ጦር ሰራዊት የተሻለ የትብብር ጥሪ አቅርበዋል። ለጥቃቱ የዩጋንዳውን እስላማዊ አማጺዎች በተጠያቂነት እንደሚጠረጥር ያመለከተው የመንግስታቱ ኃይል ሌሎች ኃይሎችንም ከአሸባሪዎች ጋር መተባበር እንዲያቆሙ አስጠንቅቋል። ኒክ ሎንግ ከቤኒ ለአሜሪካ ድምጽ ያጠናቀረውን ዘገባ አሉላ ከበደ ይዞ ቀርቧል።
የመንግስታቱ ድርጅት የሰላም ተልዕኮ ይህን ጥሪ ያቀረበው ቤኒ አካባቢ በያዝነው ሳምንት መጀመሪያ ላይ በሰላም አስከባሪው ላይ የተሰነዘሩትን ሁለት የተለያዩ ጥቃቶች ተከትሎ ነው። ሰኞ ዕለት የጦር ኃይሉን አዛዥ ያሳፈረች የተልዕኮ ሄሊኮፕተር በተተኮሰባት ወይም በተከፈተባት ተኩስ የነዳጅ ማጠራቀሚያዋ ላይ በእሳት ተያይዞ በአፋጣኝ ለማረፍ ተገድዳለች። በማግስቱ ማክሰኞ ከቤኒ በስተሰሜን በሚገኝ አውራ ጎዳና ላይ የመንግስታቱ ድርጅት የጸጥታ ተቆጣጣሪ ልዑክ አካል በሆኑ ታንዛኒያውያን ጦር ሰራዊት አባላት ላይ በተሰነዘረ ሌላ ጥቃት ሁለት ወታደሮች ሲገደሉ ሌሎች 13 ወታደሮች ደግሞ የመቁሰል አደጋ ደርሶባቸዋል። እንደ መንግስታቱ ድርጅት ገለጣ የጸጥታ ተቆጣጣሪ ቡድን በአሰራሩ የዲሞክራሲያዊት ኮንጎ ሪፐብሊክ ወታደሮች አላጅቡትም። ድርጅቱ አክሎም በሄሊኮፕተሩ ላይ ለተሰነዘረው ጥቃት በኡጋንዳው እስላማዊ ሸማቂ ቡድን አባልነት የሚጠረጠሩትን ተዋጊዎች ተጠያቂ አድርጓል። ባለፈው ረቡዕ ጥቃቱ ከደረሰበት አካባቢ አቅራቢያ ለጋዜጠኞች ስለ ድንገቱ መግለጫ የሰጡት የኃይሉ ዋና አዛዥ ጄኔራል ካርሎስ አልቤርቶ ዶስ ሳንቶስ ክሩዝ ሲናገሩ ወንበዴዎች ሲሉ ነው የጥቃቱን አውጥንጣኞች በተደጋጋሚ የጠቀሱት።
Ce n'est pas possible de continuer cette situation.
ይህ ሁኔታ ሊቀጥል አይችልም አሉ አዛዡ። ወንበዴዎች በኮንጎ ጦር ሰራዊት በባለሰማያዊ ቆቦ የተባበሩት መንግስታት የሰላም ጠባቂ መልእክተኛና ቁጥራቸው የበዛ ሴቶችና ልጆች በሚገኙባቸው ሲቪሎች ላይ የሚሰነዝሩትን ጥቃት እያደረሱ መቀጠል አይችሉም። ጥቃቱ የደረሰበትን አካባቢ ተዘዋውረው የጎበኙት የሰሜናዊ ኪቩ ክፍለ ግዛት አገረ ገዢ ጁሊያን ፖሉኩ በበኩላቸው ሕይወታቸውን ላጡት የሰላም አስከባሪ አባላት አክብሮታቸውን ገልጠዋል።
Il est trop tôt de devoir accuser
አንዱን ወይም ሌላውን አንጃ ተጠያቂ ለማድረግ ጊዜው ገና ቢሆንም አሉ። የሩዋንዳ ጦር ሰራዊት አባላት በቅርቡ በሰሜናዊ ኪቡ ድንበር ተሻግረው ያደረሱትን ጥቃት ማውገዛቸውን እንዲሁም ማንነታቸው ያልታወቀ ኃይሎች ቤን አካባቢ ሰርጎ በመግባት ያደረሱትን ጥቃት የአካባቢው ነዋሪዎች በተመሳሳይ ማውገዛቸውን አስታውሰው በከባድ መሳሪያ የታገዙት የአሁኖቹም ጥቃቶች እነኛን ሪፖርቶች የሚያጠናክሩና የሚያጸኑ ናቸው ብለዋል። ሩዋንዳ በበኩሏ ሰራዊቷ ወስዷል የተባለውን እርምጃ አስተባብላለች። ሰራዊታቸው ባለሰማያዊ ቆቡ የመንግስታቱ የሰላም ኃይል ጥቃት በደረሰበት ጊዜ የመከላከል ጥረት ማድረጓን የተናገሩት በቤኒ የሚገኘው የኮንጎ ጦር ሰራዊት ቃል አቀባይ በአካባቢው ብቸኛው ጠላት አሉ ጂሃዳዊው የኡጋንዳ እስላማዊ ጽንፈኛ ቡድን ነው። ከኡጋንዳ በኩል ሰርጎ የገባ ሌላ ኃይል ስለመኖሩ ግን ሰራዊታቸው ማረጋገጫ ያለማግኘቱን ነው የተናገሩት።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ።
ክቡራትና ክቡራን አድማጮች ዝግጅታችን ተጋምሷል። አብራችሁን እስከ 4 ሰዓት ድረስ እንድትቆዩ በድጋሚ እንጋብዛችኋለን። በነገራችን ላይ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ በአጭሩ ሞገድ ማለት ነው። እንዲሁም በሳተላይት ደግሞ ናይል ሳት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ አንስቶ እስከ አርብ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፈውን ስርጭት እንድታደምጡም ከወዲሁ እንጋብዛለን።
ኢንተርኔትም ላይ አለን። amharic.voanews.com ብትሉም ታገኙናላችሁ። ወይም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ደግሞ voa.horn.mobi እንዲሁም ናይል ሳት ላይ አለን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ስታበቁ ዝግጅቶቻችንን በቀላሉ ማግኘት እንደምትችሉ ደግሞ እንገልጻለን። ሰሎሞን ቀጥል።
እንግዲህ ክቡራትና ክቡራን አድማጮቻችን አሁን ከምሽቱ 3 ሰዓት ከ32 ደቂቃ ሊሆን ነው። በስቱዲዮ ቴክኒሻኑ ቮይቴክ ዞርኒያክ ነው። ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። አስተናጋጆቻችሁ እኔ ሰሎሞን አባትና
ቆንጂት ታዬ ነን። አሁን እናንተ በስልክ ከላካችሁልን አስተያየቶች ጥቂቱን እናሰማችሁ።
ቪኦኤ በለው። እኔ ከካናዳ በሊቢያ ከአረመኔዎች የተረፉ ዜጎቻችን ወደ አገራቸው መመለስ ለመጀመራቸው ደስ ይላል። በዚሁ የኢትዮጵያ መንግስት ግዴታው እየተወጣ ነው፣ ግን በዚህም መወሰን የለበትም። የአውሮፓ ህብረት ህዝብን በጀልባ እያመላለሱ ወደ ባህር ለህልፈት የሚዳርጉትን ጀልቦች በያሉበት ለመደምሰስ እንደወሰነ ሁሉ የኢትዮጵያ መንግስትን የአገር ዜጎች እናሻግራል እያሉ ያሉትን ደላሎች አድኖ ለፍርድ ማቅረብ አለበት። የአሜሪካ ሬዲዮ ጣቢያም በዚሁ ሁኔታ እየዘገበ ህዝብን እንዲያውቀው መዋል በማድረጉ ሊመሰገን ይገባዋል።
ሰላም ጤና ይስጥልን። ቮይስ ኦፍ አሜሪካ ትንሽ የዘገየው ሊሆን ይችላል። ሆኖም ግን ሀሳቤን ለማስተላለፍ ስለፈለግኩ ነው። እሱም በሊቢያና በሌላ አረብ ሀገር ተሰዶ ላሉት ስደተኞች ነው። ብዙ ሰው አስተያየት ሰጥተዋል፣ ምሁራንም አነጋግራቸዋል። ምንድነው ያልተጠቀሰ ነገር? ያ ፖለቲካ ችግር አለ፣ የኢኮኖሚ ችግር አለ፣ የመሳሰሉት እንዳለ ሆኖ ያልተጠቀሰ ነገር ግን የኢትዮጵያ ሕዝብ ኢንፎርሜሽን የለውም። በኢንፎርሜሽን ደረጃ አፕዴት የሆነ አይደለም። ስደት ምን እንደሆነ በትክክል አሜሪካ ኑሮ እንዴት እንደሆነ፣ ዩሮፕ እንዴት እንደሆነ፣ አረብ ሀገር እንዴት እንደሆነ፣ በሊቢያ በረሃ ጉዞ እንዴት እንደሆነ እና ኢንፎርሜሽን የላቸውም።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው።
አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
የተከበራችሁ አድማጮች፣ የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ከብርቱካን ዱባለ ጋር ትንሽ ቆይታ እናድርግ። እርሳኝ ሀሳብ
ሳኝ ሀሳብ በብርቱካን ዱባለ ነበር። ንጉሱ ታምሬ ነው የመረጠልን። በጣም አድርገን እናመሰግናለን ስላስተከስከን። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው ስርጭት ነው። ቀጣዩ ዝግጅት አፍሪካ በጋዜጦች። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዊንዲ ሸርማን ለዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ ሂስ የሰጡት ምላሽና ትውልደ ኢትዮጵያ እስራኤላውያን ያካሄዱት ተቃውሞ የሚሉትን ርዕሶች ነው ዛሬ የምንመለከተው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳይ ምክትል ሚኒስትር ዊንድ ሸርማን ዋሽንግተን ፖስት ጋዜጣ ድረገጽ የእሳቸውን አባባል ነቅፎ ላወጣው ርዕሰ አንቀጽ ምላሽ ሰጥተዋል። ኢትዮጵያ ወሳኝ በሆነው ክልል ከሰላም ጥበቃ አልሸባብን እስከ መዋጋትና በደቡብ ሱዳን ሰላም እንዲኖር እስከ ማድረግ ርቀው የሚሄዱ ተግባራት ትልቅ ዋጋ የሚሰጣት ሀገር ናት። ኢትዮጵያ በዓለም ፈጣን የኢኮኖሚ እድገት በማሳየት ላይ ካሉት ሀገሮች መካከል አንዷ ናት። የሚሌኒየም የእድገት ግብን በማሳካት ረገድ በጉልህ የሚታይ ውጤት አሳይታለች። ይሁንና መረጋጋት፣ ጸጥታና የኢኮኖሚ እድገት ዘላቂነት የሚኖራቸው ዲሞክራሲያዊ እሴት ሲዳብር ብቻ ነው። እዛ በነበርኩበት ወቅት በይፋ እንደተናገርኩት ሁሉ ሙሉ ዲሞክራሲ ላይ ለመድረስ ኢትዮጵያ ገና ረጅም ጉዞ ይቀራታል። ፕሬዚደንት ኦባማ እንዳሉት ያደረኩት ንግግር የኢትዮጵያ ምርጫ አንድ እርምጃ ወደፊት እንዲሆን ያለንን ተስፋ ለመግለጽ ነው። በኢትዮጵያው ጉብኝቴ ወቅት ዲሞክራሲን በሚመለከት ኢትዮጵያ ገና ወጣት ሀገር ናት። ከጊዜ ብዛት የፖለቲካ ስርዓቱ በስሎ ለሕዝቡ ሀቀኛ አማራጭ ወደ ማቅረብ ሲያመራ የማየት ተስፋ እንዳለን ተናግሬያለሁ። ኢትዮጵያ ውስጥ የታሰሩት ጋዜጠኞች ከማናቸውም የአፍሪካ ሀገሮች የበዙ ናቸው በሚለው ነጥብ ላይ ጫና አድርጌያለሁ። ዩናይትድ ስቴትስ ዲሞክራሲንና ሰብአዊ መብትን በሚመለከት ከኢትዮጵያ ጋር ግልጽ ውይይት ታካሂዳለች። በፖለቲካ ምህዳር ላይ ያለው ገደብ፣ የነጻ ጋዜጠኞች መታሰርና ጸረ ሽብር ሕጉን የፖለቲካ ተቃውሞ ለማፈን መጠቀሚያ መሆኑ እንዳሳሰበኝ ገልጫለሁ። የዋሽንግተን ፖስቱ ርዕሰ አንቀጽ ያልኩትን አሳስቶ ማቅረቡ ዋናው ነገር ደግሞ የተሟላው የጋራ ግንኙነታችንን ዝቅ ማድረጉ ያሳዝናል። የዩናይትድ ስቴትስ መንግስት የኢትዮጵያን የሰብአዊ መብት ሁኔታን በቅርብ ያጤናል። ከፍተኛ ቦታ በሚሰጠው ግንኙነታችን መሰረት ዲሞክራሲን ለማዳበር ከኢትዮጵያ ጋር እንሰራለን ሲሉ ዊንዲ ሸርመን ዋሽንግተን ፖስት ጋዜጣ ላይ ለወጣው ርዕሰ አንቀጽ ምላሽ ሰጥተዋል። ዊንዲ ሸርማን ምላሽ የሰጡበት የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ርዕሰ አንቀጽ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳይ ረዳት ሚኒስትር ዊንዲ ሸርማን በቅርቡ አዲስ አበባን በጎበኙበት ወቅት ኢትዮጵያ ነጻ፣ ፍትሐዊና ተአማኒ እንዲሆን ወደምንጠብቀው ምርጫ በማምራት ላይ ያለች ዲሞክራሲ ናት ማለታቸውን ይተቻል። ባለሥልጣኗ እንዲህ ብለው መናገራቸው ያስገርማል ካለ በኋላ ርዕሰ አንቀጹ ከኢትዮጵያውያንና ከሰብአዊ መብት ተሟጋቾች የተሰጠው ምላሽ ተገቢ ነው ይላል። ኢትዮጵያ 19 ጋዜጠኞችን አስራለች። ለጋዜጠኞች መብት የሚሟገተው ድርጅት ባወጣው አዲስ ዘገባ መሰረት በዓለም ደረጃ ሳንሱር ከሚበረታባቸው 10 ሀገሮች ኢትዮጵያ አራተኛ ነች። በትንሹ 16 ጋዜጠኞች ለመሰደድ ተገደዋል። አንዳንድ ነጻ እትሞችም በኦፊሴላዊ ጫና ምክንያት ተዘግተዋል። 6 ጦማሪያን ካለፍርድ ከታሰሩ አንድ ዓመት አልፏል። ዞን 9 የተባሉት ስለ ሰብአዊ መብትና ስለ ፍትህ ሲጽፉና በኢትዮጵያ ዲሞክራሲ እንዲኖር ሲቀሰቅሱ የቆዩት ሰዎች በጸረ አሸባሪነት ሕግ መሰረት በአሸባሪ ተግባር ክስ ታስረው መሳለቂያ ሊሆን የሚችል ፍርድ ይጠብቃቸዋል። የሚስ ሸርማን ሙገሳ ተገቢ የማይሆነውም ለዚህ ነው ሲል የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ ይተቻል። ቀጥሎም ርዕሰ አንቀጹ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኢትዮጵያ የጋዜጠኝነት ስራቸውን ስለፈጸሙ የታሰሩትን ጋዜጠኞች እንድትፈታ ጥሪ የሚያደርግ መግለጫ አውጥቷል። ይሁንና የኦባማ አስተዳደር በአፍሪካ ቀንድ ዋና የጸጥታ ጥበቃ አጋሩ የሆነችው ኢትዮጵያን ከመንቀፍ ይቆጠባል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳይ ረዳት ሚኒስትር ዊንዲ ሸርመን ያሉት የአሜሪካ መንግስት በጉዳዩ ላይ ያለውን አቋም ሙሉ በሙሉ እንደሚያንጸባርቅ የውጭ ጉዳይ ሚኒስቴሩ ቃል አቀባይ አረጋግጠዋል ይላል የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ። በመጨረሻም የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ የተቃዋሚዎች ፓርቲዎችን በምርጫ መሳተፍ ለሚያሰናክል መንግስት በሚሊዮኖች ዶላር የሚቆጠር ረድኤት መስጠቱን ማቆም አለባት። የምርጫው ውጤት ሚስ ሸርማን የጠበቁት አይነት እንዳልሆነ ዓለም አቀፍ ታዛቢዎች ካረጋገጡ አስተዳደሩ ቃላቸውን ውጦ አያያዙን መለወጥ አለበት ሲል የዋሽንግተን ፖስት ጋዜጣ ርዕሰ አንቀጽ ተቃውሞውን አንጸባርቋል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ ደግሞ ትውልድ ኢትዮጵያ እስራኤላውያን የፖሊሶች ጭካኔና ዘረኝነት ያሉትን በመቃወም ባለፈው እሁድ ያካሄዱት ሰልፍ ወደ ግጭት በማምራቱ ብዙ ፖሊሶችና የተቃውሞ ሰልፈኞች እንደተጎዱ ገልጿል። በብዙ ሺህ የሚቆጠሩ ትውልድ ኢትዮጵያ እስራኤላውያን የተቃውሞ ሰልፍ ሲያካሄዱ ከመሃላቸው አንዳንዶቹ ገፍተው ወደ ማዘጋጃ ቤት ለመግባት በመሞከራቸው ፖሊሶች እምባስ መጭ ጋዝና በድን የሚያደርግ ፈንጂ ወረወሩባቸው። ተቃዋሚዎቹ ደግሞ ጠርሙስ ድንጋይና ወንበሮችን መወርወር ጀመሩ። ተቃውሞ ያካሄዱትን ሰዎች ያስቆጣው ሁለት ፖሊሶች ትውልደ ኢትዮጵያ እስራኤላዊ ወታደርን ሲደበድቡ ማየታቸው እንደሆነ የቢቢሲው ድረገጽ አውስቷል። ባለሥልጣኖች በተናገሩት መሰረት በግጭቱ 46 ፖሊሶችና 7 ተቃዋሚ ሰልፈኞች ተጎድተዋል። ከተቃውሞ ሰልፈኞቹ አንዱ ወላጆቻችን ለዓመታት ያህል ሲዋረዱ ቆይቷል፣ ካሁን ወዲያ እኩል ዜጎች ተደርገን ለመታየት ለረጅም ጊዜ መጠበቅ የለብንም ማለቱን ዘገባው ጠቅሷል። እስራኤል የሚኖሩት ትውልደ ኢትዮጵያ አይሁዳውያን የዘረኝነት ሰለባ እንደሆኑ ሲነገር ቆይቷል። ከሶስት ዓመታት በፊት አንዳንድ ሰዎች ለኢትዮጵያውያን አይሁዶች ቤት አናከራይም በማለታቸው ተመሳሳይ ተቃውሞ ተካሂዶ እንደነበር የቢቢሲው ዘገባ ጠቁሟል። እስራኤል ያሉትን ኢትዮጵያውያን አይሁዶችን የሚረዳ የኢትዮጵያውያን ብሔራዊ ውጥን የተባለ መንግስታዊ ያልሆነ ድርጅት ኢትዮጵያውያን አይሁዶች የሚያገኙት ክፍያ ሌሎች እስራኤላውያን ከሚያገኙት ያነሰ እንደሆነ፣ የሚያገኙት የትምህርት ዕድልም ውሱን እንደሚሆን፣ ውሎ አድሮም ለእስር ቤት ሊዳረጉ እንደሚችሉ ማብራራቱን በቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የእስራኤል ፕሬዚደንት ሪቭን ሪቭሊን የተቃውሞ ሰልፉ የማህበረሰቡ የአድልዎና የዘረኝነት ለቅሶን እንዲሁም መፍትሄ አለማግኘታቸውን አጋልጧል። የአገረሸውን ቁስል በቀጥታ ማየት ይኖርብናል ማለታቸውን የቢቢሲው ዘገባ ገልጿል። ዘ ታይምስ ኦፍ እስራኤል ጋዜጣ ድረገጽ በበኩሉ አንዲት እስራኤላዊት አስተማሪ ከትውልድ ኢትዮጵያ አይሁዳውያን ጋር ከተከራከረች በኋላ የመጣችሁበትን ቦታ ረሳችሁ እንዴ? ሂዱ ወደ ኢትዮጵያ ስትላቸው የሚያሳይ ቪዲዮ በመውጣቱ አስተማሪዋ ባለፈው ማክሰኞ ከስራ እንደተወገደች ገልጿል። ኢትዮጵያውያኑ ሀገሪቱን ወረዋታል ስትልም እንደተሰማ ድረገጹ ጠቅሷል። ጥሩነሽ የተባለችው ተማሪ ከአስተማሪዋ ጋር ተጨቃጭቃ ከወጣች በኋላ አስተማሪዋ እነዚህ ሰዎች የማይገባቸው ነገር ከእኛ የተለዩ መሆናቸውን ነው፣ ይህን መቀበል ይኖርባቸዋል ስትል፣ አንድ ሌላ ተማሪ አንዳቸውም ከእኛ የተለዩ አይደሉም፣ ሁሉም እንደኛ አይሁዳውያን ናቸው ማለቱን፣ ሌላ ተማሪ ደግሞ እንዲህ አይነት አነጋገር ዘረኝነት ነው ካለ በኋላ ሁሉም የክፍሉ ተማሪዎች አስተማሪዋ ያለችውን በመቃወም ከክፍሉ ወጡ ስትል ጥሩነሽ መናገሯን ጋዜጣው ጠቅሷል።
ተከታዩ ዝግጅት እሰጥ አገባ ነው።
እስከ ሞት ለሚያደርስ አደጋ ራስን በሚያጋልጥ ጉዞ መሰደድ ለመሆኑ መሰረቱ ምንድን ነው? ምንስ መላ ሊበጅለት ይችል ይሆናል? ይላል የዛሬው እሰጥ አገባ ርዕስ። ቀድሞ በዓለም ባንክ የተለያዩ ክፍሎች ያገለገሉት የምጣኔ ሀብት ባለሙያ ዶክተር አክሎግ ቢራራና በዩናይትድ ስቴትስ ሜሪላንድ ውስጥ በግል ስራ የሚተዳደሩት አቶ ደስታ አላቦ ናቸው የሚከራከሩት። የፕሮግራሙ አዘጋጅ አሉላ ከበደ ነው። እናድምጥ።
ዶክተር አክሎግ፣ ብሔራዊ ችግር ነው የፖሊሲና የመንግስት አሰራር ለውጥ መደረግ አለበት የሚባለው ፈጣን እድገት በተጨባጭ ይህን የከፋ ስደት ለመለወጥ ያስገኘው ፍሬ የለም እያሉ ነው አቶ ደስታ።
እሺ፣ ቅድምም ለመጥቀስ እንደሞከርኩት ይህ ችግር ምናልባት በፖሊሲው ላይ ብቻ ያተኮረ ሳይሆን የግለሰቦች የፖለቲካ ድርጅቶችና እንዲሁም ደግሞ ራሳቸውን ወደ ውጭ ሀገር ሄደው ህይወታችንን እንቀይራለን ብለው የሚገምቱ ወይም የሚፈልጉ ሰዎች ራሳቸው የሚያመጡት ነገር ሊሆን ይችላል። ይሄ ዝም ብሎ በደፈናው ይሄ የመንግስት ችግር ነውና መንግስት ይወጣው የምንለውም ነገር አይደለም። መወጣት ያለብን እኛ ኢትዮጵያውያን ነን። የስራ እድል ፈጠራ ማድረግ የሚገባን እኛ ራሳችን ኢትዮጵያውያን ነን እንጂ በመንግስት ላይ ብቻ የምናደርጋቸውን ትኩረቶች በዛ ላይ ብቻ ትኩረት የምንሰጥ ከሆነ ለሚመጡት ብዙ አመታትም ልንወጣው አንችልም። በደርግ ጊዜ ምንም መሬት እንቅስቃሴ እንደሌለ እናውቃለን። በቅርቡ ከ1991 ጀምሮ ያለው እንቅስቃሴ ግን መንግስት አትሊስት መሰረቱን ለመጣልና እንዲሁም ደግሞ የህዝቦችን ህይወት ለመቀየር በሚያደርጋቸው ጥረቶች አብዛኛው በኮንስትራክሽን ስራዎች፣ በትምህርት ቤቶች ትምህርት ቤቶችን በመስራት እና ችግሮችን ለመቅረፍ የተለያዩ ማህበራዊ ጉዳዮችን በተለያዩ ጉዳዮች ላይ ችግሮችን ለመቅረፍ ስራዎችን እየሰራ ነው የነበረው። በሌላ አቅጣጫ ደግሞ በምንመለከትበት ጊዜ ዓለም አቀፍ ሁኔታና እንዲሁም ደግሞ በውስጥ ያለው የፖለቲካ ድርጅቶች ባለው መንግስት ላይ መተባረብና በተለይም የራስን እድል በራስ መወሰን እስከ መገንጠል የሚለው በህገ መንግስት ውስጥ የተቀመጠው ጉዳይ ላይ ብቻ ትኩረት በመስጠት የህዝቦችን ወይም ግለሰቦችን የሀገሪቱን እጣ ፈንታ ከመቀየር ይልቅ ወደዛ ላይ በመረባረብ መንግስትን የሚያዋክቡበት ሁኔታዎች አሉ። በአይኤምኤፍም ሆነ ወርልድ ባንክ ሌሎችም ክፍሎች ቢሆኑ ስለ ኢትዮጵያ የሚሰጡት አስተያየትና አመለካከት ከምንጊዜውም በላይ የተለየና የተሻለ ነው ብለን ነው የምናምነው።
መልካም። አንድ ዋና ጭብጥ ተነስቷል። የመንግስት ጥረት ከግምት ሊገባ የሚገባ ነው ቢሉም ዶክተር አክሎግ የተባለው እድገት አድሏዊ ነው፣ የተወሰኑ ሚሊዮነሮችን ከማትረፍ በቀር እነኚህ በጽፋት ለአደጋ ራሳቸውን አጋልጠው ወደ ውጭ ሀገር ለመሰደድ የተገደዱትን ወጣቶች ፈተና አላቀለለም ነው የሚሉት። እድገቱ አድሏዊ ነው እያሉ ነው።
ትክክል ነው። እድገቱ አድሏዊ ነው ብለው ነው ያስቀመጡት። በእኔ አመለካከት ግን አድሏዊ ነው ልንል የምንችልበት ሁኔታዎች አይታዩኝም። ለምሳሌ ያህል መቀሌ እንዳደገ ሁሉ ሐዋሳ አድጓል። ሐዋሳ እንዳደገ ሁሉ ባህር ዳር አድጓል። ባህር ዳር እያደገ እንዳለ ሁሉ ደግሞ ናዝሬት እና ሌሎች አካባቢዎች እያደጉ፣ አዲስ አበባን ደግሞ ስንመለከት ከሁሉም የበለጠ እያደገች ያለች እያበበች የመጣች የአፍሪካ ዋና ከተማ እየሆነች የመጣች አገር ስለሆነች አድሏዊነት ቢሆንማ ወደ አንድ አካባቢ ብቻ ነበር ሊሄድ የሚችለው። አሁን ግን የምንመለከተው አድሏዊ ሳይሆን ወደ ገጠሩ በምንሄድበት ጊዜ እንኳን አድሏዊ ቢሆን እንደዚ አይነት ነገሮች አይታዩም ነበር። እኔ ድሮ 2 ሰዓት ሄጄ የሚማርበት ቦታ ዛሬ በ30ና በ15 ደቂቃ ርቀት ነው ትምህርት ቤቶች ተገንብተው የሚታዩት። ስለዚህ አድሏዊ ነው የምንለው ነገር ምናልባትም ጥቂት አንዳንድ ሰዎች በአጭር ጊዜ ውስጥ ሚሊዮነሮች ስለሆኑ አድሏዊ ነው ማለቱ ትክክል አይመስለኝም።
መልካም። ዶክተር አክሎግ?
አዎ፣ አቶ ደስታ በጣም አከብሮታለሁ። አድሏዊ የሚለው አነጋገር ቀላል አነጋገር አይደለም። አንድ ፓርቲ በበላይነት በሚገዛበት ጊዜ በኢትዮጵያ የታየው ምንድን ነው? የስራ እድል የሚወሰነው በዚያ ፓርቲ ነው። አባል የሆነ ግለሰብ እድል ያገኛል። ገዥውን ፓርቲ የሚደግፍ ግለሰብ በኮንትራትም ሆነ በሌላ ሚሊዮነር የሚሆንበት ሁኔታ እንዳለ እኔ አይደለሁም የምለው፣ ሌሎች የጻፉት አለ። ዋናው ቁም ነገር ምንድን ነው? ችግሩን መገንዘብ ያለብን ቅድም እንዳሉት ሁላችንም ኃላፊነት እንዳለብን እረዳለሁ። ቅድም ያልኩት ይህኑ ነው። ግን መንግስትና ፓርቲው ብቻቸውን የኢትዮጵያን ግዙፍ የሆነ የኢኮኖሚ የማህበረሰብ ችግር ሊወጣው አይችልም። የግል ክፍሉ በጣም በጦፈ ሁኔታ የኢትዮጵያን ማህበረሰብ ማንጸባረቅ ይኖርበታል። እድሉ ለሁሉም ክፍት መሆን ይኖርበታል። ተወዳዳሪነት በአገር ውስጥ መኖር ይኖርበታል። ይሄ ከሆነ የኢኮኖሚ ውድድር ካለ እድሎች እየተፈጠሩ ይሄዳሉ። ነገር ግን በአሁኑ ጊዜ ሊካድ የማይችለው ምንድን ነው? ዓለም ባንክ በተደጋጋሚ ያወጣው ምንድን ነው? የመንግስትና የፓርቲ የበላይነት ኢኮኖሚ እድሎችን አግቦታል፣ የግል ክፍሉ እንዳይንቀሳቀስ አድርጎታል የሚል ድምዳሜ ላይ የተደረሰበት ነው። ስለዚህ ፍትሐዊ የሆነ ዘላቂነት ያለው ኢኮኖሚ አሳታፊ ነው፣ እድል ፈጣሪ ነው። ይህን ማለቴ ነው።
መልካም። ለዚህ ክርክር የመጨረሻ ወደ ሆነው ነጥብ እንሻገር። እስከ ህልፈት የሚያደርስ የበረታ ፈተና ባለበትም የሚበዙት ወጣቶች የሆኑበት ቁጥሩ እጅግ የበዛ ኢትዮጵያዊ ከሀገር የሚሰደዱበትን ሁኔታ ተመልክተናል። እነኚህ አሳዛኝ ሁኔታዎች በሁሉም አካባቢዎች ውይይቶችን እየቀሰቀሱ ነው። የመፍትሄ አማራጮችን መፈለጉ የችግሩን ምንጮች መመርመሩን ግድ ብለዋል። በዚህ መሰረት ቀደም ሲል ግራና ቀኝ የበኩላችሁን በምክንያትነት ያመላከታችኋቸው ነጥቦች ባሉበት ምን አይነት ተጨባጭ አማራጮች ሊፈጠሩ ይገባል? ይህን ሁኔታ ሊለውጡ ይችላሉ ብላችሁ ታምናላችሁ? አቶ ደስታ እርሶን ላስቀድም።
ዛሬ ኢትዮጵያ ሀገራችን በዴሞክራሲያዊና በልማት ጎዳና ያለች ሀገር ናት። ለረዥም ጊዜ ተኝታ ያለች ሀገር ዛሬ ህዝቧ በአጠቃላይ መሮቿ፣ ምሁራኑ፣ ወታደሩ፣ መከላከያው፣ ሰራተኛው፣ ገበሬው፣ በአጠቃላይ ህዝቡ እየተረባረበ እየደከመ ባለበት ጊዜ ፓርቲዎች ደግሞ አንድ ላይ መጥተው መስራት ሲገባቸው የተለያየ አቋም ይዘው በሚጓዙበት ጊዜ ህዝቡን ማረጋጋት አይችሉም። በተለይም የተቃዋሚ ኃይሎች የኩርፊያ ፖለቲካ የሚያራምዱ ስለሆነ ይህ የኩርፊያ ፖለቲካ ማረጋጋት ስላልቻለ ወጣቱን ኃይል ወደ ውጭ እንዲሄድ ያደርገዋል። ምክንያቱም እነሱ ሁልጊዜ የሚያስተላልፉት ነገር ኢትዮጵያ ችግር ያለባት ሀገርና መረጋጋት የሌለባት ሀገር፣ ድህነት ያለባት ሀገር፣ ሰርቶ መኖር የማይቻልበት ሀገር፣ ዴሞክራሲያዊና የሰብአዊ መብቶች የተጓደሉበት ሀገር ነው ብለው ስለሚያስተላልፉ በዚህ ምክንያት የተነሳ ወጣቶቿ ወደ ውጭ ሀገር የመሄድ እድላቸው በጣም ከፍ እያለ መረጋጋት ሳይፈጠር እየቀረ ነው።
አቶ ደስታ፣ ቀደም ብለው ተቃዋሚ የፖለቲካ ድርጅቶች የአገሪቱን ገጽታ አስመልክቶ የሚያስተላልፏቸው መረጃዎች ለወጣቱ ከሀገር መኮብለል በምክንያትነት አዋጥቷል የሚል አንድምታ ያለው አስተያየት ሰጥተዋል። በተጨባጭ በተለያዩ ምክንያቶች ወጣቱ በራሱ በከፍተኛ ቁጥር ወደ ውጭ የሚወጣው ወጣት ራሱ ከሚናገራቸው መረጃዎች በኢኮኖሚም ይሁን በፖለቲካ ወደ ውጭ እንደወጣ ተገድጃለሁ ለሚለው ወጣትስ በምን መልኩ ሁኔታዎች በተጨባጭ ሊለወጡ ህይወቱን የሚያሻሽሉ ሁኔታዎች አገር ውስጥ ሊፈጠሩ ይችላሉ ብለው ያምናሉ? በስልጣን ላይ ያለው መንግስትስ በተጨባጭ ምን ሊያደርግ ይገባዋል ይላሉ?
ይህንን ማድረግ የሚችለው ያለው የገዢው ፓርቲው ብቻ ሳይሆን ሌሎች የፖለቲካ ኃይሎች እዚህ ውስጥ መሳተፍ አለባቸው ብዬ ነው የምገምተው። ቅድም ለማለት እንደሞከርኩት ሁሉ በአንድ እጅ ብቻ ማጨብጨብ የሚቻል አይደለም። ዛሬ ቅድምም ለመናገር እንደሞከርኩ አብዛኛው ችግሮች እየተፈጠሩ ያሉት ስልጣንን በእጅ ለማድረግ ሲባል ብቻ የሚደረጉ ጥረቶች፣ በተለይም ፖለቲካውን ከዓለም አቀፍ ሁኔታዎች ጋር አያይዞ ማካሄድ ያለመቻል በተቃራኒው ፖለቲካ ፓርቲዎች በኩል ከፍተኛ ችግርን በገዢው ፓርቲ ላይ የሚፈጥር ሆኖ ነው እየታየ ያለው። ስደትን ለማቆም በሚደረገው ጥረት መሳተፍ የሚገባቸው ነው ብዬ ነው የማምነው። የፖለቲካ ድርጅቶች፣ የተቃዋሚ ኃይሎች ሚና ከፍተኛና ወሳኝም ነው እላለሁ። በመንግስት በኩል የሚደረገው ነገር እንዳለ ሆኖ
መልካም።
አመሰግናለሁ
ዶክተር አክሎግ። እርሱም እንደ አቶ ደስታ ሁሉ ቀደም ሲል በግራና ቀኝ ባነሳችኋቸው ነጥቦች ለችግሩ ምክንያት ናቸው ያላችኋቸውን አስቀምጣችኋል። መፍትሄው ምን ሊሆን ይገባል? በተጨባጭ የወጣቱን ህይወት፣ የህብረተሰቡን ህይወት ማሻሻል የሚችል ከስደት እንዲህ ካለው አደጋ ማዳን የሚችለው አማራጭ ምንድን ነው ይላሉ?
እኔ እንደሚመስለኝ አንደኛ ይሄ ግዙፍ የሆነ ችግር ሊቀረፍ የሚችለው ሁሉን አሳታፊ የሆነ መንግስት ሲቋቋም ብቻ ነው። ስለዚህ ዝም ብሎ በተቃዋሚ ፓርቲዎች ችግሩ የነሱ ነው የሚለው የሚያዋጣ አይመስለኝም። ታዛቢዎችም ሌላ ቀርቶ አልጀዚራ እና ሌሎች ፍሪደም ሀውስ የመሳሰሉት የሚሉት ሁሉን አሳታፊ የሆነ ሰብአዊ መብቶችን የሚያስከብር በህግ የበላይነት የሚመራ መንግስት ያስፈልጋል ነው የሚሉት። ስለዚህ በፖለቲካ ስልጣን በሌላቸው ተቃዋሚ ፓርቲዎች ማመካኘቱ የሚያዋጣ አይመስለኝም። ሁለት በጣም አስፈላጊ የሆኑ እድሎች አሉ። አንደኛ 90% የሚሆነው በዓለም አገሮች የሚታየው የስራ እድል የሚፈጠረው በግል ክፍሉ ነው፣ በመንግስት አይደለም፣ በፓርቲ አይደለም። ስለዚህ የግል ክፍሉ ኢትዮጵያዊነት ያለው መልክ ይዞ እየተስፋፋ እንዲሄድ መንግስት በከፍተኛ ደረጃ የፈጠራ ስራ እንዲስፋፋ ማድረግ ግዴታው ነው እላለሁ። ሁለት
ዝግጅቱ አላለቀም፣ ክርክሩ ይቀጥላል። ክቡራትና ክቡራን አድማጮች
እስካሁን በሰማችሁትም ሆነ እስከ በሰሞኑ የስደት ጉዳይ እጅግ አነጋጋሪ የሆነ ነው። አድማጮቻችን እናንተም አስተያየቶቻችሁን አክሉበት። ተዘዋዋሪ ወይም የነጻው ስልክ መስመራችን 202-205-9942 የውስጥ መስመር 14 ነው።
ከመሰነባበታችን በፊት አጠራጠር ያሉ መረጃዎችን እናካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 20.52 ብር ተመንዝሯል። እርሶ ዶላር ካለ 20.52 ብር ይሰጥዎታል። እርሶ ደግሞ ዶላር ከፈለጉ 20.62 ብር መክፈል ይኖርቦታል። አዲስ አበባ ነገ ከፊል ዝናባማ እንደምትሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ባወጣው ትንበያው አሳይቷል። አሁን ማምሻውን ከዌብሳይቱ ነው ያገኘሁት መረጃውን። በከፍተኛ ሙቀቷ ነገ አዲስ አበባ 23፣ ዝቅተኛ 14 ዲግሪ ሴልሺየስ ይሆናል። ናዚ ጀርመን ተሸነፈች። ልክ የዛሬ 70 ዓመት ዛሬ የድል ቀን ነው። ልክ የዛሬ 25 ዓመት ደግሞ በዛሬው ዕለት በ1972 ዓመተ ምህረት ማለት ነው ፈንጣጣ ከዓለም መጥፋቱን የዓለም የጤና ድርጅት አስታወቀ።
ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በስቱዲዮ ፕሮግራማችንን የመራልን ንጉሡ ታምሬ ነው።
በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ አብረናችሁ የቆየ ነው ሰሎሞን አባተና
ቆንጂት ታየንን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ነገ ማታ እንገናኛለን።
ደህና ደሩ።
ደህና ደሩ።
The Voice of America.